የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአልሸባብ ምክትል አዛዥ ሙክታር ሮቦ እጁን መስጠቱ የሶማሊያን መንግስት በእጅጉ ማስደነቁ የተሰማ ነው።
በጦረኛው ቡድን ታሪክ እጅግ ከፍተኛ ቦታ ላይ ያለ ባለስልጣን ከርቶ ሲወጣ ሙክታር ሮቦ የመጀመሪያው ነው። በመጽሔት ዝርዝሩን ይዘናል። በኢትዮጵያ በሁለት ቀናት የሥራ ጉብኝት ላይ የሚገኙት የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ አስተዳዳሪም የተመለከተ ዘገባ በዕለቱ አብይ ርዕስ እናቀርባለን።
አሁን ደግሞ ዋና ዋና ዜናዎቹን እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ የሚደቅነውን አደጋ በሚመለከት መልሱ መነጋገር አይደለም ብለዋል። ፕሬዚዳንቱ ይህን ያሉት ሰሜን ኮሪያ ተጨማሪ ቦሊስቲክ ሚሳይል ለፍተሻ ከተኮሰች በኋላ ነው። በቴክሳስ ክፍለ ግዛት የምትገኘው ሂውስተን ከተማ ከፍተኛ ክፍል ላይ በደረሰው ኃይለኛ አውሎ ነፋስ የተቀላቀለበት ከባድ ዝናብ ምክንያት በጎርፍ ተጥለቅልቋል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደው አጎራባች ክፍለ ግዛት በሆነችው ሉዊዚያና ላይ ፈሰዋል።
የዕለቱን ሳምንታዊ ዝግጅቶች ኢትዮጵያውያን በአሜሪካ፣ ሴቶችና ቤተሰብ እንዲሁም ዲሞክራሲ በተግባርን ጨምሮ በርከት ያሉ ዘገባዎችና ቅንብሮች ይዘናል። ታዲያ በሁለተኛው አጋማሽ ነው የሚቀርቡት። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ነሐሴ 24 2009 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ የምትደቅነውን አደጋ በሚመለከት መልሱ መናገር አይደለም ብለዋል። ፕሬዚዳንቱ ይህን ያሉት ሰሜን ኮሪያ ተጨማሪ ቦሊስቲክ ሚሳይል ለፍተሻ ከተኮሰች በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ሰሜን ኮሪያ ጋር ስትነጋገርና የማባበያ ገንዘብ ስትከፍል ቆይታለች። መልሱ መነጋገር አይደለም ሲሉ ፕሬዚደንት ትራምፕ ዛሬ ማለዳ በትዊተር መልእክት አስተላልፈዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ግን የሰሜን ኮሪያ ቀውስን በሚመለከት አሜሪካ ከዲፕሎማሲያዊ መፍትሄ ውጭ የሆነችበት ጊዜ የለም የሚል ምላሽ ሰጥተዋል። ሰሜን ኮሪያ በበኩሏ በጃፓን ላይ ተምዘግዛጊ ሚሳይሎችን እንደተኮሰች አምና በመቀበል በአሁኑ ወቅት ደቡብ ኮሪያና ዩናይትድ ስቴትስ በህብረት ለሚያካሂዱት ወታደራዊ ልምምድ ምላሽ ነው ብላለች።
በቴክሳስ ክፍለ ግዛት በምትገኘው የሂውስተን ከተማ አብላጫ አካባቢዎች ላይ በደረሰው እጅግ ከፍተኛ አውሎ ንፋስ የቀላቀለ ከባድ ዝናብ ምክንያት በጎርፍ መጥለቅለቋ ይታወቃል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደው አጎራባች ክፍለ ግዛቶች በሆነችው ሉዚያናም ፈሰዋል። ብሔራዊ የሁሪኬን ማዕከል እንደሚለው ግን አውሎ ንፋስ የተቀላቀለበት ከባድ ዝናብ ከሂውስተን ሲንቀሳቀስ እየተዳከመ ይሄዳል። ስፍር ቁጥር የሌላቸው ሰዎች መግቢያ መውጫ አጥተው በቤቶቻቸው ለመወሰን ተገደዋል። ሃርቪ የሚል ቅጽል ስያሜ የተሰጠው ከባድ አውሎ ንፋስ አሁንም በ75 ኪሎ ሜትር ኃይል በሰዓት በመንፈስ አካባቢዎቹን እያተራመሰ ይገኛል። የአገር ደህንነት ጥበቃ ሚኒስቴር ተጠባባቂ ኃላፊ ኤሌን ዱክ አስከፊ የጎርፍ መጥለቅለቅ ያደረሰው ታሪካዊ ዝናብ ካበቃ በኋላም ቢሆን የመጥለቅለቁ አደጋ ወይም እሱን ተከትሎ የደረሰው ለቀናት ያህል ሊዘልቅ ይችላል ሲሉ አስጠንቅቀዋል።
ፕሬዚደንት ዶናልድ ትራምፕ አሁንም የሃርቪ ርዝራዥ እየደበደበው ያለውን ደቡብ ምስራቅ ቴክሳስ በትናንትናው ዕለት ጎብኝተዋል። በሀገሪቱ ታሪክ ከምን ጊዜም የበዛ ዝናብ ባስከተለው ጎርፍ ሳቢያ እስካሁን ቢያንስ 9 ሰዎች ሞተዋል። ፕሬዚዳንት ትራምፕ ወደዚያ የተጓዙት ፌዴራሉ መንግስት እየሰጠ ላለው ምላሽ ድጋፋቸውን ለማሳየት መሆኑን ጠቅሶ የቪኦኤ ዘጋቢ ቢል ጋሎ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ሃሪኬን ሃርቪ ባወረደው ዝናብ ብዛት በዩናይትድ ስቴትስ ታሪክ ወደር እንደሌለው ተነግሮለታል። የቴክሳስዋ ሂውስተን ከተማ የብሔራዊ የአየር ሁኔታ ተከታታይ መስሪያ ቤት እንደገለጠው 125 ሳንቲሜትር ከፍታ ያለው ውሃ ውጧታል። ግድቦች ሞልተው ጎዳናዎች፣ መኖሪያ ቤቶች በጎርፍ ተጥለቅልቀዋል። እርዳታ ሰጪዎች በሺዎች የተቆጠሩ ሰዎችን ብዙዎችን ከየቤታቸው ጣሪያ ላይ አንስተዋል። በእግር የቻሉትን ዕቃ ተሸክመው ከጎርፉ ጋር ታግለው ወደ ተጨናነቁ መጠለያ ማዕከሎች የደረሱም አያሌ ናቸው። ፕሬዚደንት ትራምፕና ቀዳማዊት እመቤት መላንያ ለጎርፉ ሰለባዎች ለመድረስ ስለተያዘው ርብርብ በክፍለ ሀገሩ ባለስልጣናት ገለጻ ተደርጎላቸዋል። ከዚያም ፕሬዚደንቱ ደጁ ላይ ለተሰበሰቡ ደጋፊዎቻቸው ተስፋ የተላበሰ ንግግር አድርገዋል።
This is historic, it's epic what happened. But you know what? It happened in Texas.
የደረሰው ለታሪክ የሚነገር ጉድ ነው። ግን ታውቃላችሁ? የደረሰው ቴክሳስ ውስጥ ነው። ቴክሳሶችን ደግሞ የሚሳናቸው ነገር የለም። ሁላችሁንም አመሰግናለሁ።
ፕሬዚደንት ትራምፕ አስተዳደሩን ከተረከቡ ወዲህ የመጀመሪያ የሆነውን የተፈጥሮ አደጋ በሚመለከት የሚሰጡትን የእርዳታ ምላሾች በቀጥታ እንደሚመሩ ከጅምሩ አንስተው ያሳዩ ናቸው። ይሁን እንጂ ያስተዳደራቸውን ምላሽ ይህ ነው ብሎ ከወዲሁ ለመገምገም አይቻልም። ሂውስተንን ዝናብ እንደገና እንደሚወርድባት ተተንብዮአል። ጎርፉም ቢሆን እስከ ሳምንቱ መጨረሻ ገደማ ጠፈፍ እንደማይልላት ነው የሚገመተው። ጎርፉ እየደረቀ ሲሄድ ቤት ለቤት ሰለባዎችን ፍለጋ አሰሳ ስለሚጀመር የሞቱት ሰዎች ቁጥር መጨመሩ እንደማይቀር ተሰግቷል።
የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የአገሪቱን የግብር አከፋፈል ስርዓት ለመለወጥ ግባቸው ድጋፍ ለማግኘት ሲሉ ወደ ሚዙሪ ክፍለ ግዛት እንደሚጓዙ ተናገሩ። የአስተዳደር ባለስልጣናት እንደሚሉት ፕሬዝዳንቱ ዛሬ በስፕሪንግፊልድ ከተማ ንግግር ሲያሰሙ የግብር አከፋፈል ሂደት ወይም አሰራር ለውጥ አስፈላጊነት ላይ ያተኩራሉ ተብሏል። የግብር አከፋፈል መጠን መቀነስ የአሜሪካ ሰርቶ አደሮችን ይረዳል በማለት ለማሳመን እንደሚጥሩም ባለስልጣናቱ ጠቁመዋል። ትራምፕ ቀደም ሲል ኮርፖሬሽኖች የሚከፍሉት የግብር መጠን አሁን ካለው 35% ወደ 15% ለማውረድ ሀሳብ ሲያቀርቡ መቆየታቸው ተዘግቧል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዜና ሚዲያ ላይ በተደጋጋሚ የሚያቀርቡት ነቀፌታ በጋዜጠኞች ላይ ኃይል መጠቀምን ሊያነሳሳ ይችላል ሲሉ አስጠንቅቀዋል። ትራምፕ ዋሽንግተን ፖስትን፣ ኒውዮርክ ታይምስንና ሲኤንኤንን የመሳሰሉት አንጋፋ የዜና ድርጅቶችን በተደጋጋሚ ሲያጠቁ ቆይተዋል። በቅርቡ በቨርጂኒያ ክፍለ ግዛት ቻርልስቪል ከተማ ላይ በነጮች የበላይነት የሚያምኑ ሰዎች ስላስተባበሩት ግጭት ስለጫረው ሰልፍ መዘገባቸውንም ሐቀኝነት የጎደላቸው ሰዎች ሲሉ ጋዜጠኞችን ነቅፈዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛው ኮሚሽነር ዛይድ ራአድ አልሁሴኒ እነዚህ የዜና ድርጅቶችን የውሸት ዜና አሰራጮች ብሎ መስደብ ትልቅ በደል ነው። ግለሰብ ጋዜጠኞችን ደግሞ በዚህ መልክ መዝለፍ ሌሎች ሰዎች ጋዜጠኞችን እንዲያጠቁ ማነሳሳት አይሆንምን የሚል ጥያቄ እንዳነሳ ያስገድደኛል ብለዋል።
የፓኪስታን ብሔራዊ ሸንጎ ፕሬዚዳንት ዶናልድ ትራምፕ አፍጋኒስታን ላይ ያወጡትን አዲስ ፖሊሲ አጥብቆ አወገዘ። ፕሬዚዳንቱና ጄኔራል ጆን ኒኮልሰን ስለ ፓኪስታን የተናገሩትንም ጠላታዊና ዛቻ አዘል ብሎታል። ፕሬዚዳንት ትራምፕ ባለፈው ሳምንት ሰኞ ስለ አፍጋኒስታን፣ ስለ ደቡብ እስያ ያወጡትን አዲስ ፖሊሲ ባስታወቁበት ወቅት ፓኪስታንን ክፉኛ መንቀፋቸው ይታወሳል። ለፓኪስታን በቢሊዮኖች ዶላር የሚቆጠር ገንዘብ ስንከፍል ቆይተናል፣ እነሱ ግን የምንዋጋቸውን አሸባሪዎች ያስጠላሉ ሲሉ ነበር የነቀፉት። ካቡል ያሉት የአሜሪካ ከፍተኛ ወታደራዊ አዛዥ ጄኔራል ኒኮልሰን በበኩላቸው ከአፍጋኒስታን ቴሌቪዥን ጋር ባደረጉት ቃለ ምልልስ የታሊባን መሪዎች ኩዌታና ፔሽዋር በተባሉ የፓኪስታን ከተሞች እንዳሉ እናውቃለን፣ ስለሆነም በሰላም መተኛት የለባቸውም ሲሉ ዝተዋል። የፓኪስታን ብሔራዊ ሸንጎ አያይዘውም የአገሪቱ ሕዝብ የአገሪቱን ሉዓላዊነትና ግዛታዊ ክብር ለመጠበቅ ቁርጠኛ መሆኑን የአገሪቱ መንግስት ግልጽ እንዲያደርግ ጥሪ አሰምቷል።
በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ውስጥ በወታደራዊ ክፍል የሚያገለግሉት የተወለዱበትን ጾታ የቀየሩ ሰዎችን በሚመለከት ያለው ፖሊሲ በቂ ጥናት እስከሚደረግበት ጊዜ ድረስ እንደሚጸን አስታውቀዋል። ጾታቸውን የለወጡ ሰዎች በወታደራዊ ኃይል እንዳያገለግሉ ፕሬዚደንት ትራምፕ ያወጡት መመሪያ እንዴት ሊተገበር እንደሚችል ነው ጥናት የሚደረገው። ቅድሚያ የሚሰጠው ለውጊያ ብቃቱ ለሚያስፈልገው ነገር እንደሆነ መከላከያው ሚኒስቴር ጠቁመዋል። ጥናቱ ከሀገር ውስጥ ደህንነት ጥበቃ ሚኒስቴር ጋር መመካከርን ያካትታል። የጥናቱ ሂደት ሲንጠናቀቅም ማቲስ ለፕሬዚደንት ምክር ሀሳብ እንደሚያቀርቡ ገልጸዋል። ትራምፕ ባለፈው ሳምንት ያወጡት መመሪያ ጾታቸውን የለወጡ ሰዎች በውትድርና ስራ እንዳይቀጠሩ የሚለው ትዕዛዛቸው እንዲራዘም ያደርጋል። ለጾታቸው ለውጥ በመከላከያ ሚኒስቴሩም ሆነ በአገር ውስጥ ደህንነት ጥበቃ ክፍል ወጪ እንዳይታከሙ ያግዳል። የቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ከአንድ ዓመት በፊት ጾታቸውን የለወጡ ሰዎች በሀገሪቱ ወታደራዊ ኃይል በግላጭ እንዲያገለግሉ ፈቅዶ ነበር። የፕሬዚዳንት ትራምፕ ትዕዛዝ ግን ይህን ይጥሳል ማለት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳኝ ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ።
በእውነት ደስ ነው ያለኝ። ለምን መረጃ መቀባበያ እንደ ህብረተሰብ እንደ ቁጥራችን እንደ ብዛታችን አንድ ላይ ማደግ መቻል አለብን እና እንደዛ ደግሞ ለማድረግ መገናኘት መቻል አለብን፣ ማውራት መቻል አለብን፣ ሀሳብ መቀያየር መቻል አለብን።
የኢቢኤስ ቴሌቪዥኗ የሄለን ሾው አዘጋጅ ሄለን መስፍን ነች። ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ላይ በርካታ ኢትዮጵያውያን አሜሪካውያን ባለሙያዎች የተሳተፉበትን የሙሉ ቀን ስነ ስርዓት አስመልክቶ በኢትዮጵያውያን በአሜሪካ በተሰናዳ ቅንብር ከተናገረች የተወሰደ ነው። ሁለተኛው አጋማሽ ጠብቋል። ሌላ የሁለተኛው አጋማሽ ስርጭታችን የሜሪጆዋ ስራ አስኪያጅ ሲስተር ዘቢደር ዘውዴ የሚገኙበት ነው። ድምፁን አላሰማንም፣ ቆየት ብሎ ይቀርባል። በሴቶችና ቤተሰብ ነው የሚቀርበው። አድማጮች፣ ቀደም ብለን ያስተዋወቅ ነው በመግቢያው የዩናይት ስቴትስ የዓለም አቀፍ ተራድኦ ፕሮግራም ዲሬክተር በኢትዮጵያ በጉብኝት ላይ ይገኛሉ። አብይ ርዕሳችን ያተኩርበታል፣ እንደደረሰን እናቀርባለን። አሁን ወደ ተከታዩ ዘገባ ነው የምናልፈው። የአዲስ አበባው ዘጋቢያችን መለስካቸው አመሃ ከመስክ ይገኛል። በስራ ጉዳይ ካለበት በስልክ አግኝተነዋል ማምሻውን። መለስካቸው አመሃ እንደምናመሸህ።
እንደምናመሸህ። ጊዜውን በትክክል ባላውቀውም
እኔ እንደምን ዋልክ ነው። አንተ ጋር ወደ አመሻሹ ከሰዓት በኋላ ነው። ታዲያ ለአድማጮች ግልጽ ለማድረግ ይሄ ድምጽ ከአዲስ አበባ አይመስልም የሚሰማኝ።
ከጀርመን ሽቱትጋርት ከምትባል ከተማ ነው።
ሌሎች በርከት ካሉ ጋዜጠኞች ጋር ከተለያዩ የምስራቅ አፍሪካ ሀገሮች የተሰባሰባችሁ የመገናኛ ብዙሀን አባላት ሰሞኑን ሽቱትጋርት ላይ ከትማችኋል። ጋባዣችሁ አፍሪኮም የዩናይት ስቴትሱ የአፍሪካ ወታደራዊ ተልእኮ እንዴት ተጋበዛችሁ? ምንድን ነው አላማው?
የጉብኝቱ አላማ ብዙሀን መገናኛ ባለሙያዎቹ ስለ እዙ የተሻለ ግንዛቤ እንዲኖራቸው እና እዙ በምስራቅ አፍሪካም ሆነ በተለያዩ የአፍሪካ አካባቢዎች ያለውን ተልእኮና የሚያከናውናቸውን ተግባራት እንዲረዱ ለማድረግ ነው። እንግዲህ መርሃ ግብሮ የጀመረው ካለፈው ሰኞ ጠዋት ጀምሮ እስከ ዛሬ እየተካሄደ ነው።
መልካም። መለስካቸው፣ ቀደም ብሎ በመግቢያው እንደጠቆም ነው ከተለያዩ የአፍሪካ ሀገሮች ነው የመጣችሁት። የየት ሀገር ጋዜጠኞች ትገኙበታላችሁ?
በዚህ ጉብኝት እና አቅጣጫ ማሳየት ማለት እንችላለን የተገኘ ነው ከኢትዮጵያ፣ ከኬንያ፣ ከዩጋንዳ፣ ከሶማሊያ እና በተለያየ መንገድ ደግሞ ከመገናኛ ብዙሀን ተግባራትና ስራ ጋር የሚያገናኝ ስራ ያላቸው ከደቡብ አፍሪካም እንደዚሁ የመጡ አሉ።
ከኢትዮጵያ የመጣ ከአንተ ሌላ ጋዜጠኛ አለ?
አዎ፣ ከኔ ሌላ ሁለት ጋዜጠኞች መጥተዋል። አንድ ከዴይሊ ሞኒተር የሚባልና በአማርኛ ደግሞ ሰንደቅ ከሚባል ሳምንታዊ ጋዜጣ መጥተዋል። ሁለቱም ዋና አዘጋጆች ናቸው።
መለስካቸውን ቀደም አቅጣጫ ማሳያ ብለኸዋል። በአፍሪካ የዩናይት ስቴትስ የጦር እዝ አፍሪኮም ጋዜጠኞችን እንዲጠራ ሽቱትጋርት ላይ ተሰብስባችሁ እንድትገኙ ያደረገበት ምክንያት የሶስቱን ቀናት ክንውኖቻችሁን ጨምረህ ግለጥልን።
እንግዲህ ወደ ሽቱትጋርት ያመጣን ዋናው ምክንያት የዩናይትድ ስቴትስ አፍሪካ ኮማንድ ወይም የዩናይትድ ስቴትስ የአፍሪካ ወታደራዊ ማዘዣ ዋናው መስሪያ ቤት ያለው እዚህ ሽቱትጋርት ኬሊ ባራክ የሚባል እዛ ነው ያለው። በዚያ ምክንያት ነው እንግዲህ እዚህ የመጣ ነው። በእነዚህ ባለፉት ቀናት እንደው በወፍ በረር ብንመለከተው የተከናወኑትን ነገሮች በመጀመሪያው ቀን የተካሄደው ያው እዙን በጠቅላላ ያለውን ሁኔታ ለማሳየት የተደረጉ ገለጻዎችን ይመለከታል። ለምሳሌ የአሜሪካ ወታደራዊ እዝ ካቀፋቸው 6 ትላልቅ ክፍሎች መካከል ይሄ የአፍሪካ እዝ አንዱ ነው። እንዴት እንደተደራጀ መቼ እንደተደራጀ በተለያዩ የእዙ ክፍሎች ኃላፊዎች ወይንም ተወካዮቻቸው መግለጫ ይሰጥ ነበረ። እንደዚሁም እነዚህ ይሄ አሁን ለምሳሌ የአፍሪካ ኮማንድም ሆነ ሌሎች ኮማንዶች ወይንም ሌሎች እዞች በየእዙ ሁሉም የጦር ኃይሎች ክፍሎች የሚይዝ ነው። ለምሳሌ በዚህ እዝ ውስጥ የዩናይትድ ስቴትስ ማሪን ኃይሎች አሉ፣ የዩናይትድ ስቴትስ የአየር ኃይል አለበት እና የመሳሰሉት ክፍሎች ሁሉ አሉበት ማለት ነው። እና ይሄንን ከዚህ የአፍሪካ ኮማንድ እንግዲህ ዋና እዙን ዋና ማዘዣ ጣቢያው ነው ያደረገው። እንደዚህ ሁሉ በሚያዝበት በስቱትጋርት ከተማው ላይ ነው ያለው። እንግዲህ
መለስካቸው፣ በነገው ዕለት ይሄ ስነ ስርዓት ይጠናቀቃል። የተለየ የምትጠብቁት ነገር አለ በቀሪው አንድ ቀን?
በነገው ዕለት የዩናይትድ ስቴትስ አፍሪካ እዝ ዋና አዛዥ ጄኔራል ቶማስ ዋልሃውዘር ለጋዜጠኞች መግለጫ ይሰጣሉ። ይሄ የሚቀረጽና በትክክል ለህዝብ በይፋ የሚነገሩ ነገሮችን ስለሚነግሩን የነገውን መግለጫቸውን በበለጠ ጉጉት እንጠብቃለን ማለት ይቻላል። ከዚህ በኋላ ግን ወደ የአገሮቻችን እንመለሳለን ማለት ነው።
መለስካቸው፣ መልካም ቆይታ እንደሚሆን ተስፋ አደርጋለሁ። የቀረህ ቀን እንኳ አንድ ቢሆን ዞር ዞር ብለህም አካባቢ እንደምትጎበኝ ጀርመንኛህንም ትንሻል እንደምታደርግ የኔ ጀርመንኛ መልካም ቀን ለማለት የሚሆነውን ብቻ ነው የምችለው። አፍ ዊደርሸን። እንዴት ነው ጀርመንኛ?
ጀርመንኛህን ለመገመትም ለመዳኘትም የሚያስችል አቅም የለኝም።
ማታለል እችላለሁ ማለት መለስካቸው፣ ባይሆን ከዘገባው ባሻገር የጉዟችሁን አጋጣሚ ተንተርሶ የምታጫውተን በሌላ ፕሮግራም የጉዞ ማስታወሻ በሚቀርብበት ራዲዮ መጽሔት ባይሆን መልሰን እናገኘሃለን። ለአሁኑ ግን አመሰግናለሁ። መልካም ቆይታ፣ እግዜር ይስጥልኝ።
በጣም በጣም ደስ ይለኛል። መልካም ጊዜ አሉላ። አመሰግናለሁ።
አሁን ደግሞ ወደ ሶማሊያ እናመራለን። የአልሸባብ ምክትል አዛዥ ሙክታር ሮቦ እጁን መስጠቱ የሶማሊያን መንግስት በእጅጉ ማስፈንደቁ እየተሰማ ነው። በጽንፈኛ ቡድን ታሪክ እጅግ ከፍተኛ ባለስልጣን ከድቶ ሲወጣ ሙክታር የመጀመሪያው መሆኑ ነው። በሌላ በኩል ደግሞ የመንግስታቱ የምህረትና የአፈንጋጮች መርሃ ግብር የተጣጣመ ስልት የሌለውና በምስቅልቅል የተሞላ ነው ሲሉ ተቺዎች ይወቅሳሉ። የሶማሊያ የጸጥታ ባለስልጣን ግን መርሃ ግብሩ በተዋጣ ሁኔታ እየተከናወነ ያለ መሆኑን እየገለጹ ውጤት እያስመዘገበ መሆኑንም ይናገራሉ። ሃሩን ማሩፍ ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
አምና ሐሙስ ሰኔ 2 2008 ዓመተ ምህረት ሂራን ክልል ውስጥ ሐልጋን ከተማ በሚገኘው የኢትዮጵያ ወታደራዊ መደብ ላይ አልሻባብ ከባድ የተባለ ጥቃት ከፈተ። የኢትዮጵያ ወታደሮች ግን ይዞታቸውን አጠንክረው ተከላከሉና በዘመተባቸው የአልሻባብ ጦር ላይ ከባድ ጉዳት አድርሰው በተኑት። ሙሐመድ ኢሬ በሚል ስም የሚጠራ አንድ የአልሻባብ ተዋጊ የነበረ የ20 ዓመት ወጣት እርሱ የነበረበት ተዋጊ ክፍል 45 ሰዎቹን በዚያ ውጊያ ማጣቱን ተናግሯል።
ምሌ ሼዲ ኡር ከአልሻባብ ወር ካሲ ገላይ
ከባድ ውጊያ ነበር። ቁስለኞቻችንን እንኳ ማውጣት ባለመቻላችን እየጣልናቸው ነው ያመለጥ ነው። ፊልም ቀራጫችን ተገደለ። ከውጭ የመጡ ተዋጊዎችም ተገደሉ። ሁሉም ነፍሱን ለማትረፍ ሸሸ።
ለሙሐመድ ዴሬ ያ ትምህርት ነበር። ከቡድኑ ከድቶ ለመውጣት ቢወስንም መጀመሪያ ላይ አስቸጋሪ ሆኖበት ነበር። አዛዦቹ ይጠራጠሩት ጀመርና ፈቃድ ሲጠይቅ የሚያቀርባቸውን ምክንያቶች ሳይቀበሉለት ቀሩ። ከስምንት ወራት በኋላ ግን አዛዦቹ አንድ ሴሚናር ለመካፈል ሲሄዱ ጥሩ አጋጣሚ እንደተፈጠረለት ይናገራል ሙሐመድ ዴሬ። ለአዲሱ አዛዡ ልብስ፣ ሳሙናና ዘይት ለመግዛት ወደ አፍጎዬ መሄድ እንደሚፈልግ ነግሮ ተፈቀደለትና ሄደ። እዚያም ዘመዶቹ እጁን ይዘው ለመንግሥት ሰጡ። ሙሐመድ አሁን ሞቃዲሾ በሚገኘው ከአልሻባብ ከድተው የወጡ የቀድሞ ተዋጊዎች ማቋቋሚያ ማዕከል ውስጥ ከሌሎች 70 የአልሻባብ አፈንጋጮች ጋር ወደ ተረጋጋ ሕይወት ለመመለስ እየታተረ ይገኛል። የማቋቋሚያ ማዕከሉ ዳይሬክተር አብዲራሺድ ኢብራሂም ሙሐመድ ለባልደረባይ ሃሩን የሚሰሩትን አጫውተውታል። ማዕከሉ የሚሠራው እንዴት እንደሆነ፣ መብቶቹን፣ የምግብ፣ የስፖርት፣ የሃይማኖታዊ ትምህርት፣ የጤና ምርመራ ሰዓቶቹን የሚያስረዳው አንድ የማኅበራዊ አገልግሎት ሠራተኛ ይመደብለታል ብለዋል ሙሐመድ። በደረሰ በሁለት ቀናት ውስጥ የመቋቋም እንቅስቃሴውን ይጀምራል። ከአልሻባብ አምልጠው የወጡት ወጣቶች የመጀመሪያና የሁለተኛ ደረጃ ትምህርት፣ ልብስ ስፌት፣ የተሽከርካሪ ጥገና፣ መንዳት፣ የጸጉር ሥራ የመሳሰሉ የሙያ ሥልጠናዎችን ያገኛሉ። የምህረትና የእጅ ሰጪዎቹ ማቋቋሚያ መርሃ ግብር የተቋቋመው የዛሬ 8 ዓመት ሲሆን በእነዚህ ዓመታት ውስጥ በሺዎች የሚቆጠሩ በሂደት ውስጥ የዘለቁ እጅ ሰጪዎች ተጠቃሚ ሆነዋል እያሉ የመንግሥቱ ባለሥልጣናት ይሟገታሉ። የሞቃዲሾው ማዕከል ኃላፊ ግን በእርሳቸው ስር በሚተዳደረው ተቋም ውስጥ ያሉት የተመዘገቡ አፈንጋጮች 800 መሆናቸውን ተናግረዋል። ከሞቃዲሾው ውጪ ባሉ ቅርንጫፎች ባይዶዋ 60፣ በለድወይኒ 30፣ ሁዱር 70፣ ኪስማዮ 30 እንደሚገኙ ተገልጿል። ከነዚህ ማዕከላት መርሃ ግብሩን አጠናቀው የወጡት አንድም ወደ ንግድ ሥራ ገብተዋል፣ አሊያም ትምህርት ቀጥለዋል፣ አሊያም ወደ የማህበረሰቦቻቸው ተመልሰው ተቀላቅለዋል ይላሉ የሞቃዲሾ ማዕከል ዳይሬክተር መሐመድ።
አነገና ወሐ ኡግና ቃርበደን መሐየቱ መሽ ገለይ ቃርበደን ኦ
የማንቂያ ትምህርቶችን የሚሰጡ የሃይማኖት መምህራን አሉ። ስለ እስልምና ምንነትና ስለ ጽንፈኝነት ውይይቶችን ያካሂዳሉ። በመሠረቱ ወጣቶቹ ከአልሻባብ እየከዱ ወደ እኛ ሲመጡ ገብተውበት የነበረው ሁሉ የተሳሳተ እንደነበር ተገንዝበው በመሆኑ የሚመጡት ራሳቸውን ለማትረፍም ነው።
እንዲያም ሆኖ ግን ሁሉም ተመላሾች ወይም አፈንግጠናል፣ አልሻባብን ክደናል የሚሉት ሁሉ የሚታመኑ አይደሉም። ሁሉም አይደሉም የሚለወጡት። ማዕከላቱ የሚሰሩት በአልሻባብ አፈንጋጮች ላይ የርዕዮተ ዓለም ለውጥ ለማሳደር እንዳልሆነ ኦማር መሐመድ አቡ አያን ይናገራል። ኦማር መሐመድ ቀደም ሲል የአልሻባብ አባል የነበረ በኋላም አፈንግጦ እጁን የሰጠና አሁን የሽብር ጉዳዮች ተንታኝ ነው። ከድተናል ከሚሉት አንዳንዶቹ አእምሯቸው ውስጥ አንዳች ድብቅ ተልእኮ ሐሳብ ሊኖር እንደሚችል ኦማር መሐመድ ይናገራል።
ሄረደ ወሐዋይ ወፊህ ወፊህ
ወደ እነዚህ ማዕከላት ለሚገቡ ለብዙዎች ሌሎች አድራጎቶቻቸውን ለመፈጸምም ዕድል ይከፈትላቸዋል። ለምሳሌ አጥፍቶ መጥፋት፣ ለአንዳንዶች ደግሞ ስማቸውን የማጽጃ አጋጣሚም ነው።
አቡ አያን ለዚህ አባባሉ የተጨበጠ ማስረጃ አለው። አብዲራህማን ሙሐመድ አብዱሌ የሚባል የአልሻባብ ተዋጊ ከዳኋልና የዛሬ 4 ዓመት እጁን ለመንግሥት ይሰጣል። የኪስማዮ ባለሥልጣናት በጸጋ ተቀበሉትና ወዲያውም እምነታቸውን ቸሩት። የካቲት 11 2006 ዓመተ ምህረት የጁባላንድ ክልል የደህንነት ጠቅላይ ቢሮ ኃላፊ ለነበሩት ኢሴ ካምቦኒ ጠባቂነት ተመደበ። አብዱሌ ካምቦኒን ተኩሶ ገደለና ተመልሶ ወደ አልሻባቡ ተቀላቀለ። እዚያ በቆየበት ጊዜ ሁሉ ከአልሻባብ ባለሥልጣናት ጋር ይገናኝ ነበር። ከሦስት ዓመት በኋላ ዘንድሮ አብዱሌ እንደገና ጥቃት አደረሰ። በሞቃዲሾ ዳያህ ሆቴል ላይ ባለፈው ጥር 17 በተፈጸመው የአጥፍቶ ጠፊ ጥቃት ላይ ተሳትፎ 28 ሰው ገደለ። ማዕከሉ ብዙ አይነት ሰዎችን የሚያስተናግድ ነው ይላል የቀድሞው የአልሻባብ አባል የዛሬው ተንታኝ አቡ አያን።
እነዚህ ወጣቶች የመጡበትን አካባቢና አጠቃላይ ሁኔታውን የሚያውቅ ስለ ጽንሰ ሐሳብና አስተሳሰብ የሚወያይ የሚከራከር የሃይማኖት ኮሚሽን ያስፈልጋል። ማዕከል ውስጥ ያገኙት አንድ የሶማሊያ ጦር መኮንን ወይም የደህንነት ሠራተኛ ሊለውጣቸው አይችልም። እንደ ሮቦ አይነት ሰው ያስፈልጋል።
በማዕከሉ ውስጥ ያሉ የሃይማኖት መሪዎችም ቢሆኑ ስለ ሽብር ቡድኖችና ስለ አስተሳሰባቸው ብዙም የሚያውቁት የለም ይላል አቡ አያን።
ሮቦ ከመንግሥቱ ጋር ለመሥራት ከተስማማ በአስተሳሰብ ጉዳይ ላይ ነው ሊያሰሩት የሚያስፈልገው። በወታደራዊ መስክ ብዙ ሊጠቅማቸው አይችልም። ለዚያ ጉዳይ የመንግሥቱ ሠራዊትና የውጭዎቹ ጦሮች ከሚያከናውኑት የበለጠ ሊያመጣ የሚችለው ነገር የለም።
የሶማሊያ መንግሥት ከአልሻባብ አፈንግጠናል በሚሉ የቡድኑ ከፍተኛ መሪዎች ላይ የሚከተለው ፖሊሲም ወጥነት የጎደለውና የተሳሳተ ምልክት የሚሰጥ ነው ሲሉ የሚተቹም አሉ። ሙክታር ሮቦው ከአልሻባብ ከድቶ መግባቱን ካሳወቀ በኋላ ስለ መጪ ጉዳዮች ድርድር ላይ መሆናቸውን ሮቦውም መንግሥቱም አስታውቀዋል። ይህ ጉዳይ ያለ አግባብ ከተያዘና ከተጨናገፈ ግን መዘዙ ክፉ ሊሆን እንደሚችል አብዲራሺድ አስጠንቅቀዋል።
ቀደም ብለን በመግቢያው የጠቀምነው የዕለቱ አቢይ ርዕስ ነው። አድማጮች፣ ተከታዩ የዩናይት ስቴትሱን ዓለም አቀፍ የተራድኦ ፕሮግራም ዲሬክተር ወደ ኢትዮጵያ የተደረገ ጉዞ ይመለከታል። የዩናይት ስቴትስ ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የጀመረችው በእንግሊዝኛው አጠራር Feed the Future የተሰኘ ፕሮግራም ለሁለተኛ ዙር ተጠቃሚ እንዲሆኑ የመረጠቻቸውን አገሮች ይፋ አድርጋለች። በኢትዮጵያ ሶማሌ ክልል ጅጅጋ ባሰሙት ንግግር አገሮቹን ይፋ ያደረጉት አዲሱ የUSAID አስተዳዳሪ ማርክ ግሪን ኢትዮጵያን ጨምሮ 12 አገሮች መመረጣቸውን ነው የገለጡት። ማምሻውን ከጅጅጋ የተመለሰው እስክንድር ፍሬው ለዛሬ አጠር ያለውን ዘገባ እዚህ አድርሶናል።
በየአመቱ በአማካይ እስከ 1 ቢሊዮን ዶላር ሲመደብለት የቆየውና ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የሚሰራው Feed the Future የሁለተኛ ዙር ተጠቃሚዎች ታውቀዋል። የመጀመሪያ ለሆነ የውጭ ጉብኝት ኢትዮጵያ የሚገኙት አዲሱ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስተዳዳሪ ማርክ ግሪን ናቸው። በፕሮግራሙ በሚደገፍና ከጅጅጋ ወጣ ብሎ በሚገኝ አንድ የሰጋ ማቀነባበሪያ አፍሪካ ይህንን ይፋ ያደረጉት
The US government has chosen 12 countries to participate in this second phase of Feed the Future as part of our global food security strategy. These are nations that do have compelling needs. They represent great opportunities.
መንግስት በሁለተኛው ዙር Feed the Future ፕሮግራሙ የሚካተቱ 12 አገሮችን መርጧል። የዓለም አቀፍ የምግብ ዋስትና ስልታ ካል በማድረግ የተመረጡት አገሮች ችላ ሊባል የማይችል የርዳታ ጥያቄ ያለባቸው ለመሻሻል ያለውን ታላቅ ድል የሚያመለክቱ በራሳቸው ልማት ላይ መዋለ ንዋይ ከማፍሰስ አንጻርም የበኩላቸውን ለማድረግ የቆረጡ መንግስታትና አጋሮች እንዳሉባቸውም ምልክት ያሳዩ ናቸው።
As we move into this new phase, Feed the Future will be redoubling its efforts in Bangladesh, Ghana, Guatemala, Honduras, Kenya, Mali, Nepal, Niger, Nigeria, Senegal, Uganda, and some country called Ethiopia.
What is the Addis Mraf? ሁለት እየገባን ባለንበት በዚህ ወቅት Feed the Future በሚከተሉት አገሮች ማለትም በባንግላዴሽ፣ ጋና፣ ጓቴማላ፣ ሁንዱራስ፣ ኬንያ፣ ማሊ፣ ኔፓል፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ዩጋንዳና በሆነች ኢትዮጵያ በመትባል አገር ጥረቱን በሁለት ጥፍ ያሳድጋል።
የዩኤስአይዲ አስተዳዳሪ አገሮቹን ይፋ ያደረጉት በፕሮግራሙ የሚደገፉና በጅጅጋና አካባቢው በተለያዩ አጋሮች የሚተገበሩ እንቅስቃሴዎችን ከጎበኙ በኋላ ነው። የኢትዮጵያ ሶማሌ ክልል ምክትል ርዕሰ መስተዳድር ሱአድ አህመድ ፋራህ ከተመረጡት ሀገራት መካከል ኢትዮጵያ መካተቷ ትልቅ ፋይዳ እንዳለው ለቪዮ ያስረድተዋል።
በርግጥ እንደሚታወቀው Feed the Future በUSAID የሚተባበሩት በጣም ብዙ እንትኖች አሉ፣ በጣም ብዙ ነገሮች አሉ ማለት ይቻላል። እንዳየናቸው ደግሞ በዛሬው ጉብኝት በጣም ብዙ ስራዎችን ሰርቷል። ለህብረተሰቡ የሚያበረታታ ከማለት ከህብረተሰቡ ከዜሮ ተነስቶ ወደ ከፍ ያለ እንትን ስራ ማለት ስራ ፈጠራ ለሌላ ሰው ራሱ ስራ እንዲፈጥሩ የሚያደርጉ ሁላ ፈጥሯል። ስለዚህ ዛሬ ለመጀመሪያ ጊዜ እዚህ ጅጅጋ ሆነው ይፋ ሲደረግ በጣም ነው ደስተኛኛ የሆነው። ከስራዎቹን ተነስተ ምን አይነት ስራዎች እንደሚሰሩት እኛ እስካሁን ስለምናቅ ማለት ነው። ስለዚህ በጣም ደስ ብሎናል።
አዲሱ የUSAID አስተዳዳሪ የሶማሌ ክልል ጉብኝታቸውን በማጠናቀቅ ማምሻውን አዲስ አበባ ተመልሰዋል። ሰፋ ያለውን ዘገባ በነገው ዕለት ይዤቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ እኔ አዳነች ፍሳዬና
አሉላ ከበደ ነን። ሁለተኛውን አጋማሽ ስርጭታችንን እንዘልቃለን። አሁን ለዚህ ክፍል ቀዳሚ ሆነው ኢትዮጵያውያን በአሜሪካ በኢቢኤስ ቴሌቪዥን ጣቢያ ላይ በሚተላለፈው ውይይት ዝግጅት ሄለን ሾው በመባል የተጠናቀረ ዝግጅት ነው። ኢምፓወር ዘ ኮሚኒቲ ማህበረሰባችንን እናብቃ በሚል መሪ ርዕስ ያዘጋጀው ጉባኤ ዋሽንግተን ዲሲ የስብሰባ ማዕከል ባለፈው ቅዳሜ ተከናውኗል። ቆንጅታየ በስፍራው ተገኝታ ተከታትለዋለች። ለዛሬም ሴቶችና ቤተሰብ ክፍለ ጊዜ ታቀርበዋለች። ታዲያ ባለፈው ሳምንት ባለፈው አርብ በዋዜማው ባጭሩ አስተዋወቀን ነበር። ቆንጅት እጅሽ ከመን
አሉላ ማህበረሰብን ማብቃት በሚል መሪ ርዕስ በዋሽንግተን በግዙፉ የጉባኤ ማዕከል ዋልተር ኢ ዋሽንግተን ኮንቬንሽን ሴንተር የተካሄደውን የመጀመሪያውን የሙሉ ቀን ጉባኤ ያሰናዳችው በኢቢኤስ ቴሌቪዥን ጣቢያ የሚቀርበው ሄለን ሾው የተባለው ፕሮግራም አዘጋጅና አቅራቢ ሄለን መስፍን ነች። በሙያቸውና በተመክሮቻቸው የበቁ ባለሙያዎች የተሳተፉባቸው በርካታ ውይይቶች ተካሂደዋል። የሲቪክ ተሳትፎ አስፈላጊነት ላይ ሀሳባቸውን ያካፈሉ፣ የንግድ ወይም የቢዝነስ አመራር ላይ ያሉ አዋቂዎች የተካፈሉባቸው የውይይት መድረኮችም ነበሩ። የጤና፣ የአካል ብቃት፣ የትምህርት፣ የልጆችና የቤተሰብ አያያዝ ወዘተ ያልዘረዘርኳቸው ብዛት ያላቸው የውይይትና የባለሙያ ምክር የተሰጠባቸው መድረኮችም ነበሩ። መረጃ ማግኘት ራስን ለማሻሻል ወሳኝ ነው የምትለው ሄለን መስፍን ይህንን ግዙፍ ጉባኤ ለማሰናዳት ምክንያት ይሆናትና ፊትም ቢሆን የሄለን ሾው ዝግጅቷም ዓላማ ማህበረሰባችንን በተለያዩ ጉዳዮች ያሉበትን የመረጃ ክፍተት መሙላት የግድ መሆኑን ከማስተዋል ነው ብላለች።
ምን መሰለሽ፣ እኔ እዚህ ሀገር ስመጣ ከማንም ተሽለን ምናምን አይደለም እዚህ ሀገር የመጣነው፣ እድሉ አጋጥሞን መጣን። ኢንፎርሜሽን ለማግኘት ተቻለን፣ ለመማር ተቻለን፣ ህይወታችንን ለመቀየር ቻለን። ከኛ በኋላ ግን ስንት አገራችን ውስጥ ብዙ የተለያዩ በተለይ ሴቶችን ሳስብ ይቅርታ እንደው ሴት ወንዳልሽ አይባሉኝ እንጂ ብዙ እንደኔ አይነት ሆነው አገራችን ውስጥ እድል የሌላቸው የገንዘብ ብቻ አይደለም የእውቀት የመረጃ እጣት ባለሽ እንኳን መረጃ ሲኖርሽ ያለሽበት ሁኔታ እንኳን ኖረሽ ህይወትሽን መቀየር ትችያለሽ። እኔ በሱ አምናለሁ። የሀሳብ የአመለካከት የእውቀት ጉዳይ ነው እና ለነሱ ኢንፎርሜሽን የመስጫ ፕላትፎርም ነው ኢቢኤስ የሰጠኝ እና እሱን ተጠቅመን እኔ ብቻ ለእኔ ቁጭ ብዬ ነው የምናገረው። ኤክስፐርቶች ብዙዎቹ ኢትዮጵያውያኖች ብዙዎች ራሳቸውን ጊዜያቸውን ሰጥተው መተው መረጃ መቀባበል ስለሚቻልበት በሱ ላይ ነው የሚያንቀሳቅሰኝ። እውቀት ህይወት ይቀይራል ብዬ ስለማምን ነው። እሱ ነው መነሻዬ።
በቅዳሜው ዝግጅት በተናጋሪነትም ይሁን በእቅድና አደረጃጀት በበጎ ፈቃድ የተባበሯትን በተለይም የመጀመሪያ ዝግጅት እንደመሆኑ አምነውበት ስፖንሰር ያደረጉትን አመስግናለች።
ምን ተሰማኝ መሰለሽ? ሰዎች ለጥሩ ሀሳብ ሲሰበሰቡ የአንድ ሀሳብ መሆን ሲቻል የማይሰራ ነገር ምንም እንደሌለ በከዚህ የአንድ ሰው ስራ አይደለም። ከጀርባዬ አብረውኝ በጣም ዴዲኬትድ ሆነው ለብዙ ወራት በፍለ ሀሳብ በመስጠትም ቢሆን ስፒከሮቻችን ገና ስደውልላቸው ነው እንደዚህ አይነት ሀሳብ ሲኖርሽ በደስታ ብለው በራሳቸው ሁሉም የሚመጡት እና በእውነት ደስ ነው ያለኝ። ለምን መረጃ መቀባበያ እንደ ህብረተሰብ እንደ ቁጥራችን እንደ ብዛታችን አንድ ላይ ማደግ መቻል አለብን እና እንደዛ ደግሞ ለማድረግ መገናኘት መቻል አለብን፣ ማውራት መቻል አለብን፣ ሀሳብ መቀያየር መቻል አለብን። ስፖንሰሮቻችንም ደግሞ በጣም የመጀመሪያ ሲሆን ብዙ ጊዜ ሰው ምን እንደሆነ ስለማይታወቅ በእውነት አንቺ አምነው ተማምነው ነው በስራው የሚመጡት እና ላመሰግናቸው እወዳለሁ። ኤቢኤስ ቲቪ፣ ካይዘር ፐርማነንት፣ ሜትሮ ዋሽንግተን ዲሲ እነሱ ሁሉ አምነውበት የእናንተ ኮሚኒቲ ኢትስ ወርት ይሄ ያስፈልገናል በሚል ከኛ ጋር መጀመሪያ ስለተባበሩኝ በጣም አርጌ አመሰግናለሁ። እናንተም ስለመጣችሁ አክብራችሁን ቪኦኤን በጣም አርጌ አመሰግናለሁ።
ለዛሬ ከተካሄዱት ዋና ዋና ውይይቶች ውስጥ አንዱን እንኳን ባለን አጭር ጊዜ ለመጥቀስ ብሞክር የሲቪክ ተሳትፎ ኃይል በሚል ርዕስ በተካሄደውና በእውነትም ብዛት ያለው አድማጭ የተገኘበትን ውይይት ላንሳ። ዶክተር መና ደምሴ የኮንግሬሽናል ብላክ ኮከስ ፋውንዴሽን የፖሊሲ ትንተናና ምርምር ምክትል ፕሬዚደንት፣ ዮዲት ተወልደ ቴክሳስ ውስጥ ከአሁን ቀደም በአቃቤ ሕግነት የሰራች አሁን የሕግ ጠበቃ፣ ሄኖክ ዶሪ በኦባማ አስተዳደር የፖሊሲ አማካሪ የነበረ የተሳተፉበት የሞቀ ውይይት ነበር። በምርጫዎች በመመረጥም ሆነ በመምረጥ መሳተፍ፣ መብቶችን ማወቅ በመሳሰሉት ጉዳዮች ዙሪያ ብዙ ትምህርታዊ የሆኑ መረጃዎችን አካፍለዋል። ዶክተር መና ከተናገረችው ባጭሩ
And I think what's important is to note that our issues are not only in terms of US foreign policy.
እኔ መስለኝ አንድ ማወቅ ያለብን ነገር ትኩረታችን በዩናይትድ ስቴትስ የውጭ ፖሊሲና
የዲሞክራሲያዊ አስተዳደር ጉዳዮች ብቻ መወሰን የለበትም። ከኢትዮጵያና ከኤርትራ ከሌላውም የአፍሪካ አካባቢ መጥቶ የሚኖረውም ይሁን እዚሁ የተወለደ ማህበረሰብ መብቶቹን እና ጥቅሞቹን የሚመለከቱ ጉዳዮች አሉ። በአፍሪካዊ አሜሪካዊ ማህበረሰብ ላይ የተደቀኑ ጤና ጥበቃን፣ ትምህርትንና እኩልነትን የተመለከቱ ችግሮች፣ ለምሳሌ የፖሊሶችን የጭካኔ አያያዝ ብንወስድ እኛንም ይመለከቱናል። የኢሚግሬሽን ነገርም ቢሆን የሜክሲኮና የዩናይትድ ስቴትስ ጉዳይ መስሎ ቢቀርብም የኛም ጉዳይ ነው።
ዶክተር መና ደምሴ የህዝባዊ ተሳትፎን አስፈላጊነት በተመለከተ በቅርቡ በሚኒሶታ ክፍለ ሀገር ለህዝብ ተወካይ ምክር ቤት አባልነት የበቁትን ሶማሊያዊት አሜሪካዊቱን ኢልሃን ኦማርን በምሳሌነት ጠቅሳለች።
Her track record was incredible. She fought for economic justice. She fought for equal education. The same issues that we focus on.
በኛ ፋውንዴሽን የምንታገልላቸው ለሆኑት ለምጣኔ ሀብታዊ ፍትህ፣ ለትምህርት እኩልነት ታግለዋል። እነዚህ ጉዳዮች የኛም ጭምር ናቸው። ባለም አቀፍ መድረክ ድምጻችንን ማሰማታችን እንዳለ ሆኖ በዚያው ጎን ደግሞ እኛን ቤተሰቦቻችንን ወዳጆቻችንን በሚመለከቱ ጉዳዮች የበለጠ ቅንጅት ገንብተን መንቀሳቀስ ይኖርብናል።
ሌሎችም በሙያቸውና በልምዳቸው የበቁ ተናጋሪዎች ትምርታዊ የሆኑ መረጃዎችን ያካፈሉባቸው የውይይት መድረኮች ነበሩ። በሌላ ጊዜ እንመለስበታለን። ብዛት ያላቸው ከአዋቂ እስከ ወጣት ልጆቻቸውንም ጭምር ይዘው የተገኙበት ነበር። ወይዘሮ ኒኒ ለገሰ ኢትዮጵያ ውስጥ የተቸገሩ ቤተሰቦችና ሕጻናትን የሚረዳው የወገን ኢትዮጵያ መስራች እርስ በርሳችን እንድንገናኝ ጥሩ ጅማሮ ሆኖልናል ብለዋል።
በጣም ቆንጆ ዝግጅት ነው። የመጀመሪያ አመት ሆኖ በርክ እንደዚህ በተለያየ ሙያ ላይ የተሰማሩትን አንድ ላይ አሰባስቦ ሰው የሚሰራውን ለማወቅ ሁሉም በግሉ የሚጥረውን ጥረት ሌላው ደግሞ ምን እየተሰራ ነው ብሎ ለማየት እድል የሚከፍት ሆኖ ነው ያገኘሁት። በተለያየ ሙያ ዘርፍ ውስጥ የተሰማሩ ኢትዮጵያኖችን አይተን ጠጋ ብለን መጠየቁ፣ የእነሱም ሙያ ማካፈላቸው በጣም ትልቅ በር ከፋች ዝግጅት ተጀመረ ብዬ ነው ያሰብኩት። ለመጀመሪያው ነው። የሚቀጥለው ደግሞ እየጠነከረ እንደሚሄድ ነው የሚሰማኝ እና ደስ የሚል አድማጮች ደግሞ ልጆቻቸውን ይዘው ልጆቹ ደግሞ ህብረተሰብ ውስጥ የሚደረገውን እንቅስቃሴ ከሌላ ሌላ ነገር ውጭ ምን እንደሚያደርጉ እውቀት ያላቸው ጥሩ ቦታ የደረሱ አራያ ሊሆኑ የሚችሉ ዜጋዎችን ማዳመጥ ቁጭ ብለው መቻላቸው ደስ የሚል ሆኖ ነው ያገኘሁት።
አዎ፣ ሰፖርት ለማድረግ ያው ኮሚኒቲውን በአጠቃላይ ሰፖርት ለማድረግ ነው ልጆቼንም ይዤ የመጣሁት።
አዎ፣
ትልቅ ልጆችን ሞቲቬት የሚያደርግ ነገር ነው። እንደዚህ የተማሩ ሰዎችን መድረክ ላይ ሲታዩ ለኮሚኒቲው ትልቅ ብርሃን የሚሰጥ ነገር ነው። ስሜ ክንዴ ይባላል።
አድማጮች፣ ቆንጅት ታየን ኢትዮጵያውያን በአሜሪካ ዛሬ በአዲሱ ፕሮግራም ያቀረበችው ነው። ሂደቱን ተከታትላ የቅዳሜውን ዝግጅት ሌሎች ዝግጅቶችም ውይይቶችም ይኖሩናል። አሁን የፕሮግራም ማሳሰቢያ አለን።
በአዲስ አበባ በኦሮሚያና በአማራ ከረጅም ዓመታት በኋላ በቅርቡ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህንን ተከትሎ የተተመነው ዓመታዊ ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከተለ ይሆናል ይገኛል።
በተለያዩ ከተሞችና በተለያዩ ቀናትም ይህን ተከትሎ የንግድ አገልግሎቶች በማቋረጥና ቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሟቸውን በመግለጽ ላይ ይገኛሉ። በመንግስት በኩል እስካሁን የተወሰደው እርምጃ ምንድን ነው? አሁን ያለው አሰራርና ወደፊት የታቀደውስ? የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለስልጣን ዲሬክተር አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት ጋብዘናል። የፊታችን ሐሙስ ከምሽቱ ወይም ከሰዓት በኋላ 11 ሰዓት እስከ 12 ሰዓት ድረስ አስተያየቶቻችሁንና ጥያቄዎቻችሁን ላኩልን።
አቶ ሞገስ በእነዚህና ከመስሪያ ቤታቸው ጋር በተያያዘ ሌሎች ጉዳዮችን ለአድማጮች ጥያቄ መልስ ይሰጣሉ። ስለዚህ ጥያቄዎችን በስልክ ቁጥራችን 202-205-9942 የውስጥ መስመር 14 በኢሜይል መላክ ይሻልናል ለምትሉ ደግሞ የኢሜይል አድራሻችን ሆን @voanews.com ነው። ጥያቄዎቻችሁን ላኩ።
ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንንም ተጠቀሙ። አሁን በጥያቄ ተሳተፉ። የአሜሪካ ድምፅ
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሞኑን እርሳቸውና አንድ ሌላ ረዳታቸው ለጋዜጠኞች የሰጧቸውን አስተያየት ተከትሎ በቅርቡ ከትራምፕ አስተዳደር ሊሰናበቱ እንደሚችሉ እዚህ ዋሽንግተን ዲሲ አካባቢ በስፋት እየተነገረ ነው ይለናል ዲሞክራሲ በተግባር በመንደርደሪያው። ቲለርሰን ባለፈው ሰኞ ከፕሬዚዳንት ትራምፕና ከምክትላቸው ከማይክ ፔንስ ጋር ለምሳ ተገናኝተው መነጋገራቸውን በኋላ ደግሞ ማይክ ፔንስ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጋር መገናኘታቸውን የእነኚህ ሁለት ግንኙነቶች መገጣጠም ስለ ዋይት ሀውስ የሚከታተሉ ወገኖችን ቀልብ የሳበውና ምናልባትም ቲለርሰን ስልጣን ቢለቁ አምባሳደር ኒኪ ሄሊ ሊተኳቸው እንደሚችሉ የተነጋገሩበት ነው ወደሚለው ግምት ያስገባቸው። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከትራምፕ አስተዳደር ራሳቸውን ያግሉም ሆነ በፕሬዚዳንቱ ቢባረሩ በግማሽ ዓመት ጊዜ ውስጥ ከዋይት ሀውስ የተሰናበቱትን ከፍተኛ ባለሥልጣናት ቁጥር ግን ወደ 6 ያደርሰዋል። ፒተር ሃይላይን ነው የዘገበበት። ሰለሞን ክፍሌ ይዞ ቀርቧል።
ቀደም ሲል በፕሬዚዳንት ዶናልድ ትራምፕ ከተባረሩት ከፍተኛ ባለሥልጣናት መካከል ዋነኞቹን ለመጥቀስ የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ፣ በኦባማ አስተዳደር ወቅት የሠሩትና በአሁኑ አስተዳደርም በምክትል ጠቅላይ አቃቤ ሕግነት ሲያገለግሉ የነበሩት ሳሊ የትስ፣ የዋይት ሃውስ ዋና ስትራቴጂ አውጪ ስቲቭ ባነን፣ የኮሚኒኬሽንስ ዳይሬክተሩ ማይክ ዱብከ፣ የብሔራዊ ጸጥታ አማካሪው ማይክል ፍሊን፣ የቤተ መንግሥቱ አማካሪ ሴባስቲያን ጎርካ፣ ምክትል የብሔራዊ ጸጥታ አማካሪዋ ኬቲ ማክፋርላንድ፣ ዋናው የእልፍኝ አስከልካይ ሪንስ ፕሪቨስ እና የኮሚኒኬሽንስ ዳይሬክተሩ አንቶኒ ካራሙቺ ይገኙበታል። እነዚህ እንግዲህ የፕሬስ ኃላፊውን ሻን ስፓይሰርንና ምክትል የእልፍኝ አስከልካይዋን ኬቲ ዎልሽን ሳይጨምር ነው። ከእነዚህ መካከል ሳምንት ባልሞላ ጊዜ ውስጥ የተሰናበቱም አሉ እንደ ካራሙቺ ያሉት። ሰሞኑን ደግሞ ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ሊለቁ እንደሚችሉ ግምት አለ። አሁን በዋሽንግተን በሰፊው እየተወራ ያለውም ይኸው ግምት ነው።
ሬክስ ዋይን ቴለርሰን የሲቪል መሐንዲስ ሲሆኑ ቀድሞ የኢንጂነር መስሪያ ቤቱ ዋና ዳይሬክተር ነበሩ። ካለፈው የካቲት ወር ጀምሮ ደግሞ 69ኛው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሆነው በማገልገል ላይ ይገኛሉ። አሁን ታዲያ ስልጣን ሊለቁ እንደሚችሉ ወይም በፕሬዚዳንቱ ሊባረሩ እንደሚችሉ የቀረበውን ግምት ምን አመጣው?
ነገሩ እንዲህ ነው። ሬክስ ቴለርሰን ባለፈው ሳምንት እሁድ ፎክስ ኒውስ ሳንዴ ፕሮግራም ላይ ለቃለ ምልልስ ቀርበው ነበር። የፕሮግራሙ አዘጋጅ ክሪስ ዋላስ ያቀረበላቸው የመጀመሪያው ጥያቄ በቅርቡ ሻርለትስቪል ቨርጂኒያ ውስጥ በነጭ አክራሪዎችና እነርሱን ተቃውመው በወጡ ሰልፈኞች መካከል የተፈጠረውን ግጭት አስመልክቶ ፕሬዚደንት ትራምፕ ብዙ የተተቹበትን መልስ የተመለከተ ነበር። ሚስተር ትራምፕ እንደሚታወሰው ሁለቱንም ወገኖች ለሁከቱ በመወንጀላቸው ከፍተኛ ሕዝባዊ ቁጣን ጭረዋል።
እናም ጋዜጠኛው ክሪስ ዋላስ ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ለሬክስ ቲለርሰን ያቀረቡላቸው ጥያቄ ፕሬዚዳንት ትራምፕ የሰጡት መልስ የሀገሪቱን እሴቶች አንጸባርቋል የሚል ነበር።
የቲለርሰን መልስም የአሜሪካን ሕዝብ እሴቶች ወይም የአሜሪካ መንግሥት እነዚህን እሴቶች ለማራመድና ለመከላከል ቁርጠኝነት ያላቸው መሆኑን ማንም ይጠራጠራል ብዬ አላምንም የሚል ነው።
ጋዜጠኛው አስከትሎም ሚስተር ትራምፕስ እሴቶቹን በሚመለከት ከሰጡት ምላሽ ጋር እንዴት ይታያል ሲሏቸው፣ ፕሬዚዳንቱ የሰጡት ምላሽ በራሱ ስለ እርሳቸው ይናገራል ሲሉ መለሱ ቲለርሰን።
የቲለርሰን ረዳት በማግስቱ ሰኞ ሁኔታውን ለማረጋጋት ሞክረው ነበር። ስለ ተሰጠው አስተያየት ግን ለመናገር ፈቃደኛ አልነበሩም። ማንነታቸው ያልተገለጸው የቲለርሰን ረዳት እንዲህ ሲሉ ነበር ያብራሩት።
እሴቶቹ ከሕገ መንግሥቱ ጀምራሉ። የፕሬዝዳንቱ ተግባር ደግሞ እነዚያን እሴቶች ማክበር ነው። ቻርለትስቪልን አስመልክቶ በሰጡት ምላሽ ጥሩ ሰርቷል ወይ ስትል ላቀረብከው ጥያቄ መልሴ የለም ጥሩ አልሰሩም የሚል ነው።
የውጭ ጉዳይ ሚኒስትር ቲለርሰን ረዳት አክለውም ለዚህ ነው ፕሬዝዳንቱ የሚሰጡት የራሳቸውን አስተያየት ነው ምክንያቱም ህገ መንግስቱ የሚመለከተው መላ ሀገሪቱን ነው የሚለው ብለዋል። እነዚህ እሁድ በውጭ ጉዳይ ሚኒስትሩ በማግስቱ ሰኞ ደግሞ በረዳታቸው ተከታትሎ የተሰጡ አስተያየቶች ከዋይት ሃውስ ባለስልጣናት በኩል ቁጣን አስከትለዋል። በቦስተን ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ቶማስ ዋለር ሲናገሩ ሁሌም ቢሆን ስለ ሀገር የሚናገረው ህገ መንግስቱ እንጂ ፕሬዝደንቱ አይደለም ብለዋል። ይህን አምባገነናዊ አይነት አሰራር መቃወም ደግሞ ትራምፕን የመሰናበቻ መልእክት ሊሆን ይችላል ሲሉ አስረድተዋል።
አክሲዮስ የተባለው ድረገጽ ዋቢ ያደረጉ ዘገባዎች ደግሞ ቴለርሰን በቻርልስቪል ቨርጂኒያ የደረሰውን ግጭት አስመልክቶ ሚስተር ትራምፕ ከሰጡት ምላሽ ጋር ብቻ ሳይሆን በሌሎችም በርካታ የውጭ ጉዳይ ፖሊሲ ጥያቄዎች ዙሪያ ከፕሬዝዳንቱ ጋር አለመግባባት ተፈጥሯል ይላሉ። ከነዚህም ውስጥ የኳታር ውጥረትና በቬንዙዌላ ላይ የተጣለው ማዕቀብ እንዲሁም ውጭ ጉዳይ ሚኒስትሩ በሚኒስትር መስሪያ ቤታቸው ውስጥ አስፈላጊ የተባሉ ከፍተኛ የፖለቲካ ኃላፊዎችን ቦታ ለምን እስካሁን ሳይሟሉ ቀሩ የሚሉ ይገኙባቸዋል።
በዚህም ሆነ በዚያ ግን የቲለርሰን ከዋይት ሃውስ መሰናበት በአስተዳደር ውስጥ ያለውን ግራ መጋባት ከማባባስ በቀር የሚፈይደው ነገር እንደማይኖር ለቪኦኤ አስተያየት የሰጡ የአሜሪካን ፖለቲካ የሚከታተሉ ወገኖች አስረድተዋል።
ምናልባት እንደተገመተው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዋይት ሃውስ ቢሰናበቱና በተባበሩት መንግስታት ድርጅት ውስጥ ከፍተኛ አስተዋጽኦ እያበረከቱ መሆናቸው በሚነገርላቸው በአምባሳደር ኒኪ ሄሊ ቢተኩ ውጥረቱን ለማርገብ ብዙ መጓዝ እንደሚኖርባቸው ይታመናል።
ቲለርሰን ትራምፕ በዘር ጉዳይ ላይ ያላቸውን አቋም አስመልክቶም ብዙ ደስተኛ ያለ መሆናቸውን ከአንድ ወር ገደማ በፊት በመስሪያ ቤታቸው ለተሰበሰቡ ተማሪዎች ባደረጉት ንግግር ላይ ገልጸዋል። አሜሪካውያን የጥላቻ ንግግርን በተመለከተ በማንኛውም አይነት ይዘቱና ቅርጹ አናከብርም፣ አናራምድም ወይም አንቀበልም ነው ያሉት ሬክስ ቲለርሰን በንግግራቸው። ይህን ዘረኝነት አስተሳሰብ የሚያራምዱ ሕዝባችንን ይመርዛሉ፣ እንወዳታለን የሚሏትን ሀገርም ያጠፋሉ። በዚህም ምክንያት ዘረኝነትንና ጥላቻን በሁሉም ይዘቱና ቅርጹ እናወግዛለን። ዘረኝነት ሰይጣናዊ ተግባር ነው። የአሜሪካ እሴቶችንም ይጎዳል፣ አስተሳሰቦቻችንንም ያበላሻል ሲሉ ቲለርሰን አስረድተዋል።
ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች፣ ወደ ተከታዩ ቅንብር እንለፍ። ሴቶችና ቤተሰብ።
በቅርቡ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪ ጆይ ኢትዮጵያ የሕፃናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልሞ የተሰናዳውን ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። የዝግጅቱን አስተባባሪ አቶ ተስፋውን እጁንና የሜሪ ጆይን መስራችና ስራ አስኪያጅ ሲስተር ዘቢደር ዘውዴንና የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤን ቤተልሔም ከበደን ያወያዩት የሴቶችና የቤተሰብ አዘጋጅና አቅራቢ ቆንጅት ታየና አሉላ ከበደ ናቸው። ቀዳሚውን ክፍል በራዲዮ መጽሔት አቅርበዋል። የቀረውን ይዘው ይቀርባሉ።
ቆንጅት፣ ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ፣ ቀደም ሲል በነበረውን ፕሮግራም በሌሎችም ደጋግመን አነጋግረናታል፣ እናገኛታለን። ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ለረጅም ዓመታት ወላጅ ወይም አሳዳጊ ያጡ ሕጻናትን፣ ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ፣ ያን ደግሞ ስራሽ ማድረግ፣ የህይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃልና ስለ ራሷ ብትነግረን አሁን ያለችበትን። ከዚህ ሁሉ ዓመታት በኋላ ዛሬ የሚደከምሽ አይመስልም።
በራሱ በተደጋጋሚ ስናነጋግራት ባልሳሳት ከ20 ዓመት በላይ ይሆናል ይመስለኛል፣ 23 ዓመት እያለችኝ ነው። እና ዛሬ ሳያት ደግሞ እንዴ አንቺ አትለወጪም፣ እንደውም ጥሩ ስራ በጎ ስራ ያለመልማል ልጅ ያረጋል ይመስለኛል በአንቺ ላይ እንደምናየው እያልኳት ነበር። አሉላ እንዳለው ምንድን ነው በዚህ እንድትቀጥ እያበረታሽ የሚሄደው?
እሺ፣ መልካም ስራ መስራት ትልቅ ትልቅ ጥቅም አለ። በመንፈሳዊ ህይወቱም ከእግዚአብሔር ጋር ያገናኛል። ሙስሊምም ብንሆን ክርስቲያንም ብንሆን እንደገና ደግሞ በመንፈሳዊ ህይወት ውስጥም ባንኖር ደግሞ መልካም ስራ መስራት እሩ እንድትሆን ቀና አስተሳሰብ እንዲኖር ራስን የሚያድስ ኢንዛይም ያመነጫል። ይሄ ነው ትልቁ ነገር። ቀይ መስቀል አባል ነኝ። 36ኛ ጊዜ ደም ሰጥቻለሁና ራሱ ደም መስጠት ራሱ ሰውን ያድሳል። በዚህ አጋጣሚ ሁሉም ሰው ደም እየሰጠ የተቸገሩትን አንድ ደም መስጠት የሶስት ሰው ህይወት ነው የሚያድነው። አንድ ብላንዴ ያም መስራቴ ይመስለኛል ያደሰኝ ሄደውና ጥሩ ነው። ሁሉም ሰው መልካም ስራ መስራት ቀና አስተሳሰብ እንዲኖረው እኔ ለሀገሬ ምን ሰርቻለሁ ምንም ቢሆን ኢትዮጵያዊ ነን። የትም ብንኖር ኢትዮጵያዊነታችን ደማችን አንድ ነው። ስለዚህ መረዳዳት ሲግድ አለብን። ያ ስንረዳ ደግሞ ከላይ ጸጋው ይፈሳል ይመስለኛል።
ደሞ ትንሽ ወደ ኋላ ልሰድሽና ሲስተር ዘቢደር በከልጅነትሽ ነው በኋላ በስራ ላይ ነው በኑሮ ነው እንዴት ነው እንደዚህ የበጎ አድራጎት ፍላጎቱ አንቺ ዘንድ በዚያን አንክሮ ሊመጣ ይቻለው?
ትልቁ እዚህ ደረጃ እንድደርስ ያደረገችኝ እናቴ ናት። እናቴ በጣም በጣም ደግ ናት። አይደለም ለሰው ልጅ ለድመት ለውሻ የምታዝነች እና ሁልጊዜ ተመረቆ ትለናለች። ጨንቻ ነው ተወልጄ ያደግኩት መብራት በሌለበት መኪና ብዙ በማይገባበትና ውሃ ከጉድጓድ ነው የምንቀዳ ወንዝ ሄደን ነው የምናጥበውና ምንም ልጅ የሌላቸው ጧሪ ቀባሪ የሌላቸው ማየት የተሳናቸው እናት አባት የሞተባቸውን እነሱን እየረዳችሁ ተመረቁ፣ ነገ ስታድጉ እግዚአብሔር ይህንን እየመነዘራችሁ እንድትኖሩ ያደርጋል ብላ ታስተምረን ነበርና የእናቴ ውጤት እዚህ ያደረሰኝ ደግሞ ትልቅ ኃይል የሆነኝ ያደጉትን ሳይ ስራ ይዘው ሳይ ትላንት የሚያለቅሱ የነበሩ ትላንት የጨለመባቸው ዛሬ መልሰውኛ ሲረዱ ሳይ በጣም በጣም ያል ትልቅ ኃይል ሆኖኝ ነው እኔ ይሄንን ዶክመንት ይሄን ድርጅት እንድመራው ያደረገኝና ትልቅ ጥቅም አለው። በጣም ጥቅም አለው። ጉልበትም ይሰጣል ደግሞ ይሄና ሁሉም ሰው እንደው ቢያየው ደስ ይላል። እኛ አሁን ጤናማ ነኝ የፈለገው ነገር መብላት ይችላል የፈለገው መጠጣት ይችላል ተኝቼ እነሳለሁ የህሊና ጸጸት የለብኝም ንጹህ ህሊና አለኝ። ምክንያቱም ጎዳና ላይ ያለ ልጅ ስለ ሌላ እየረዳ ነው ይሄ ደግሞ ነገር ድጋፍ ያገኛል እንላለንና ትልቅ ጥቅም አለው። እሱ ነው ኃይል የሆነኝ ብዬ አስባለሁ።
ወንጀል የሚታይ ይመስላል
ይታያል ላይ
መስከረነቱ ረጅም አመታት የዘለቀ ስራሽ ብቻ አይደለም ወደ ሌሎችም የሚጋባም ይመስል መልካም ነገሩ ሌሎችም እንዲያደርጉት እንዲያነሳሳ ማድረጉን በብዙዎች እና ያለን በታዋቂ ሰዎች ቀደም ብለን ማነሳሳናቸው በተቃቀስናቸው ኢትዮጵያም እዚህ በመታረጊው ካንቺ ሌላ ሌሎችንም ማሳተፍ ምናልባትም አጠፌታ ጥቅሙ እሱ ይመስለኛል። አንቺ ከመታረጊው የገነነ ውጤት እንዲኖረው ያደረገና አሁን በወጥን ደረጃ ከዚህ ቀደም ካናገርንሽ በኋላ አንድ ሁለቴ አዋሳውን ያረጋውያን ቤት ይመስለኛል። እስኪ ስለሱ አጫውቺን።
አዎ እንግዲህ ምንድነው ይሄ አሁን ሜርጆይ ብቻ የኢትዮጵያን ችግር ሊፈታ አይችልም። አሁን በተለይ ጥሩ ጥሩ የመጡ ያሉ ድጋፍ የሚሰጡ የእርዳታ ድርጅቶች አሉ። ጥሩ ስራ የሚሰሩ በጣም ብዙ ኤንጂኦስ የበጎ አድራጎት ድርጅቶች አሉ። ለነሱም ብዙ ልምድ አካፍለናል። ሁሉም ሰው ደግሞ ሜርጆ መርዳት እንደሌለበትና እያንዳንዱም ድጋፍ ማድረግ እንዳለበት እናስተምራለን። ሌላው ደግሞ ምንድነው ከዚህ ከውጭ ሲሄዱ እኛ እዛ የኖርን አለንና ከኛ ጋር በአጋር እንዲሰሩ ከመከታ ጀምሮ እንደገና ቢሮ ከፍተው አስተዳደሮቹ ገና ፈቃድ ሲያወጡ 3 አመት 5 አመት ከሚለፉ ለምሳሌ ሜርጆ ቢመጡ አንዱ መንደር ለነሱ መስጠት እንችላለን። ያስተዳደሮቹ የምንን ቀንሰው ቀጥታ ብሩ ለህፃናቱ ሊሄድ ይችላል አዛውንቱ ሊሄድ ይችላል በጤናውን በፈለጉት መስራት ይችላሉ። ያው ይሄንን ነገር ብዙ እናስተምራለን። እኛ ጋር ትልቁ ችግር ምንድነው ይሄ የጋራ አብሮ መስራት በጋራ ለውጥ ማምጣት። አሁን ቤቲን በጣም ያደነኳት ምንድነው ከሜርጆይ ጋር እንዲህ አብሮ መስራት አንዳንድ ይጀምሩና መተው በጣም እዛ ሲያለቅሱ ቢሮክራሲው አቀቷቸው ገንዘባቸውን አባክ ነው ከዚህ ከውጭ ሄደው ሞዴሎች የተለያዩ ታዋቂ ሰዎች እንደገና ተመልሰው ብራቸውን ጨርሰው እዚህ እናገኛቸዋልና በዚህ አጋጣሚ እንደኛ አይነት ድርጅቶች እዛ የኖርን ችግሩን ምናውቅ ቢሮክራሲውን ምናውቅ ሲስተሙን ምናውቅ ስላለን በጋራ በመስራት ለውጥ ማምጣት እንችላለን። እና አሁን በቅርቡም አዋሳ ላይ እየሰራ ነው። በኢትዮጵያም ብቻ እየተሰራ ያንዳንዱ አክፍል ስፖንሰር በኢትዮጵያ ተደርጋ ነው 12.5 ሚሊዮን ብር እየሰራ ነው።
ምንድነው እሱ?
የአረጋውያን ሁለገብ አገልግሎት መስጫ ነው። የሚውሉበት ነው፣ ማደሪያ አይደለም። እንደገና ደግሞ ቤት ውስጥ ያሉ አልጋ ቁራኛዎች ድጋፍ እንዲያደርጉ፣ ለምሳሌ ክሊኒክ አለን። ክሊኒኩን ያኔት ሆስፒታል ልዩ የስፔሻሊስት ሆስፒታል ነው ስፖንሰር አድርጎ ጤና አገልግሎት ለመስጠት ለአረጋውያን ነው። በሳምንት ሁለት ቀን ደግሞ ሆስፒታል ውስጥ መድኃኒት ካስፈለገም እዛ ሄደው እንዲያደርጉ ስፖንሰር አድርጓልና እያንዳንዱ 29 ክፍል በኢትዮጵያውያን ነው የተሰራው። ስንጀምረው ሁሉም ኢትዮጵያ የአርቲስቱም ንግዱ ህብረተሰብ የተሳተፈው ነው። ከዛ ግን መስራት ሲያቅተን እያንዳንዷን ክፍል ለእነሱ ነው የሰጠነውና ዛሬ አልቆ አሁን በቅርቡ ስራ ይጀምራል። መንግስትም የአዋሳ ሰራተኛና ማህበራዊ እስቲ ከሌላው ምንድን ነው የሚለውን እየዞረ አሁን ሁሉን እያየ ነው። መስከረም ላይ ሙሉ በሙሉ ስራ ይጀምራል ብለን እናስባለን።
ስንት ጊዜ ፈጀ? ምን ያህል ጊዜ ፈጀ ሀሳቡን ውጥኑ ተጠንስሶ እዚህ ደረጃ ላይ እስከሚደርስ?
8 ዓመት ፈጅቶብናል። ምክንያቱም እያንዳንዱ ቤት ሄደን ነው፣ ከሰው ኪስ ነው ገንዘብ የምታወጣው። በመጨረሻ ሲያቅተን አርቲስት ፋንቱም አንዶዬ ምንድን ነው ያለው፣ ይሄ ማዕከል ተገንብቶ አልቆ እኔ በማግስቱ በሞትኩኝ ነው ያለው። መጨረሻ ላይ ግን ደግሞ ሲያይ ኧረ ይሄ ማዕከል ለእኔም ጭምር ያገለግለናል እና ያለው ረጅም ጊዜ ነው የፈጀብን። እያንዳንዱ ቤት መሄድ ከባድ ነው። የመስጠት ባህል በሌለበት ነው ይሄንን የጀመርነው። የመጀመሪያ ነው በኢትዮጵያውያን ተሰርቶ ሲመረቅ እና ምንም የውጭ ገንዘብ የለበት ነው።
ሲስተር ዘቢደር ዘውዴንና ሁለቱን እንግዶች ጨምሮ ያደረግነው ውይይት ሰፋ ያለ ነው። በሚቀጥሉ ፕሮግራሞቻችን ይቀርባሉ። አድማጮች፣ አሁን የፕሮግራም ማሳሰቢያ።
በአዲስ አበባ በኦሮሚያና በአማራ ክልሎች በቅርቡ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህንን ተከትሎም የተተመነው ዓመታዊ ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከተለ ይገኛል።
በተለያዩ ከተሞችና በተለያዩ ቀናትም ይህን ተከትሎ የንግድ አገልግሎትን በማቋረጥና ቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሟቸውን በመግለጽ ላይ ይገኛሉ። በመንግስት በኩል እስካሁን የተወሰደው እርምጃ ምንድን ነው? አሁን ያለው አሰራር እና ወደፊትስ የታቀደው የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለስልጣን ዲሬክተር አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት የፊታችን ሐሙስ ከምሽቱ 11 ሰዓት እስከ 12 ሰዓት ድረስ ጋብዘናል። አቶ ሞገስ በእነኝህና ከመስሪያ ቤታቸው ጋር በተያያዙ ሌሎች ጉዳዮች ለአድማጮች ጥያቄ መልስ ይሰጣሉ።
ስለዚህ ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 በኢሜይል መላክ ይሻለናል ለምትሉ ደግሞ የኢሜይል አድራሻችን horn@voanews.com ነው። ጥያቄዎቻችሁን ላኩልን።
ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንም ተጠቀሙ። አዎን አድማጮች፣ በጥያቄዎቻችሁ ተሳተፉ። አድማጮች፣ ለምሽቱ ያዘጋጀነውንም በዚሁ ልናበቃ ነው። ከእኛ ቀጥሎ የትግርኛ ስርጭት ይቀጥላል። ታዲያ እስከ መለያያ ደቂቃ የሚያዳርሰን የጸጋዬ እሸቱን ተከታዩን ዜማ መርጠናል። መልካም ምሽት፣ ደህና ደሩ።
አንቻገር ሸገር ላይ እኔ አገር ጎንደር የኔ አገር ጎንደር ይናፍቀኝ ሸጋው ገላ ሸበረንሽ ነገር ተነሳው ልሻገር ተክልዬን ማደር አልፎኝ አባጃሪ ነገር ተክልዬን ማደር አልፎኝ አባጃሪ ነገር ተ ጎንደር አባጃሌ ኑባገሬ ትቼው አኮይጃሌ አኮይጃሌ ዋና አኮይጃል ሰለኮ ደሸዋ ልቤን ከዚያ ትቼው አኮይጃሌ አኮይጃሌ ዋና አኮይጃል Let's go.